Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ግቡ፣ ታክሲዋ ሞልታለች። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮቹን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለሯጮች በመስጠት ተጠርጥረው በቁጥጥር ስር ዋሉ።
Yesterday we arrested two people and after one more.
ትናንት ሁለት ሰዎችን አስረናል፣ ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል።
የስፔን ፖሊስ ኃይልን ቃል አቀባይ ማምሻውን አነጋግረናል፣ ዝርዝሩን ይዘናል።
በትግራይ ክልል በኤሌክትሪክ ምክንያት በሰዎች ሕይወት ላይ አደጋ ደረሰ።
ወዝ ሁነታት ያውቅርዮ ካጢሙ ወዝሞቶ ሸሞንተ እዩ ዝሞቶትን በዓልት ቤት እያ
ሁኔታው ውቅሮ ውስጥ ነው ያጋጠመው። የሞቱት ስምንት ናቸው። እኔ ባለቤቴን ነው ያጣሁት።
በሌላኛው ዘገባ ዓለም አቀፉ ህብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገሮች ስደተኞች ላይ ተጽዕኖ ማሳደሩን የዩኤንኤችሲአር የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ገልጸዋል።
ኢትዮጵያ አሁን አለፈው እንደ ሮኞች አቆጣጠር ነይ 30 ድረስ ግንቦት 30 ብለው እዛ ድረስ 738,000 ስደተኞች አስተናግዳለች።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ግርማ ለዜናው ተመልሼ መጥቻለሁ። አጠር ያሉ የምሽቱ ዜናዎችን እናስደምጣችሁ። የቀድሞ የኮንጎ ምክትል ፕሬዚዳንት ጄን ፒየር ቢምባ በጎረቤት አገር ማዕከላዊ አፍሪካ ሪፐብሊክ ውስጥ የግድያና የአስገድዶ መድፈር ዘመቻ መሪ ሆነው በመገኘታቸው ዓለም አቀፉ የወንጀለኞች ፍርድ ቤት የ18 ዓመት እስራት ፈረደባቸው። የአይሲሲው ዳኛ ብራዚላዊ ሲልቪያ ስቴነር ባስተላለፉት የቅጣት ውሳኔ ቢምባ እንደ አውሮፓውያን አቆጣጠር በ2002ና በ2003 ለዓለም ያሰማሯቸውን የግል ወታደሮች ከግድያ፣ ሴቶችን አስገድዶ ከመድፈርና ይልቁንም ከጭካኔ ተግባር እንዲቆጠቡ ሊከላከሉና ስርዓት ሊያስይዟቸው ይገባ እንደነበር አመልክተዋል። እንደ አውሮፓውያን አቆጣጠር ባለፈው መጋቢት ወር በዓለም አቀፉ የወንጀለኞች ፍርድ ቤት የተከሰሱት ቤምባ በጦር ወንጀለኝነትና በሰብአዊ ፍጡር ላይ ወንጀል መፈጸም የተፈረደባቸው የመጀመሪያው ሰው መሆናቸው ነው። በተባባሪ ወንጀለኝነት በመከሰስና ለፍርድ በመቅረብ ቤምባ የመጀመሪያው ናቸው። የሰብአዊ መብት አስከባሪ ቡድኖች የሳውዲ አረቢያን የሴቶች መብት አጠባበቅ ለአመታት አዘውትረው ይተቹ እንደነበር ይታወቃል። በዚሁ ትይዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት ሪፖርት ይፋ ባደረገው ዘገባ ሳውዲ ውስጥ የሚፈጸመው የጾታ አድሎና የመብቶች በእኩል ደረጃ ለመጠበቅ የሴቶችን ሁለንተና ህይወት ጎድቷል ብሏል። ይሁንና የሳውዲ ልዑካን ቡድን አባላት በመሆን ዋሽንግተንን የጎበኙ ሴቶች አንዳንድ መሻሻሎች እንደታዩ አመልክተው የሚቀሩና ሊሟሉ የሚገባቸው አያሌ መብት ጥያቄዎች መኖራቸውን አልካዱም። በደቡባዊ አፍጋኒስታን ዛሬ ማክሰኞ ለተጠለፉት 27 መንገደኞች ታሊባን ኃላፊነት መውሰዱን አስታወቀ። የዛሬ ማለዳ ጠለፋ የተፈጸመው የአፍጋኒስታን የደህንነት ኃይሎች በታሊባኑ አማጺ ሰራዊት የተነጠቁ ድሎቻቸውን ለማስመለስ ውጊያ ያካሄዱ በነበረበት በሄምላን ክፍለ ሀገር ውስጥ መሆኑ ተመልክቷል። በመጨረሻም በማሊ የእርቀ ሰላም ስምምነቱ ከተፈረመ ከአንድ ዓመት በኋላም ፈተናዎች አሉ። የተባበሩት መንግስታት ድርጅት ተጨማሪ ወታደሮችን ለመላክና ሀገሪቱ ከአሸባሪዎች ጋር በምታካሄደው ውጊያ ለመርዳት በዚህ ሳምንት ቃል ገብቷል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው የዕለቱ ዘገባችን ስናልፍ የሁለት ጊዜ የዓለም የ1500 ሜትር የቤት ውስጥ ሩጫ ሻምፒዮን ገንዘቤ ዲባባን ጨምሮ ሌሎች በርካታ የዓለማችን ግሩም የመካከለኛ ርቀት ሯጮችን የሚያሰለጥኑት ጃማ አደን አበረታች መድኃኒት ለሯጮች በመስጠት ተጠርጥረው በቁጥጥር ስር ዋሉ። የስፔን የፖሊስ ኃይል ስማቸው ያልጠቀሷቸው ሌሎች ሁለት ሰዎችን በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሆነ ገልጿል። ዝርዝሩን ሄኖክ ሰማግዜር ያቀርበዋል።
የስፔን ፖሊስ በቁጥጥር ስር ያዋላቸውን ሰዎች ስም ዝርዝር ይፋ አላደረገም። ሆኖም በስፔኗ ሳባዴል ከተማ በቁጥጥር ስር አውለው ከወሰዷቸው ግለሰቦች መካከል አንዱ ጀማ አደን ናቸው። አሰልጣኝ አደንን በፖሊስ መኪና ሲወስዷቸው የዓለም የመገናኛ ብዙሃን ቪዲዮውን አሰራጭተዋል። በ1980ዎቹና 90ዎቹ የመካከለኛ ርቀት ሯጭ የነበሩት ጀማ አደን በትውልድ ሶማሊያዊ ሲሆኑ የብሪታንያ ዜግነትም አላቸው። በዩናይትድ ስቴትስ በተለያዩ ኮሌጆች የተማሩና በአሰልጣኝነትም ጭምር ያገለግሉት ጀማ አደን የኢትዮጵያዊቷ የ1500 ሜትር የዓለም ሻምፒዮና ገንዘቤ ዲባባ አሰልጣኝ ናቸው። አደን በኢትዮጵያ የኢብራሂም ጀላንና ዳዊት ወልዴ አሰልጣኝ ሲሆኑ ዜግነታቸውን ለውጠው ለተባበረው አረብ ኤሚሬት የሚሮጡት ቤተልሔም ደሳለኝና መዲና መሐመድ እንዲሁም የባህሬኗ ሚሚ በለጥ አሰልጣኝ ናቸው። የጅቡቲው ሱሌይማን አያልነህም የሚሰለጥነው በጀማ አደን ነው። በተጨማሪም ጀማ የካታር ቡድን አሰልጣኝና አማካሪ ሆነው ሰርተዋል፣ ይሰራሉ። የስፔን የፖሊስ ኃይል ቃል አቀባይ ቴራን ለአሜሪካ ድምፅ ሬዲዮ እንዲህ ብለዋል።
Yesterday we arrested two people and after one more.
ትናንት ሁለት ሰዎችን አስረናል፣ ዛሬ ደግሞ ሌላ አንድ ሰው በቁጥጥር ስር አውለናል።
የስፔን ፖሊስ ከታሳሪዎቹ አንዱ አሰልጣኝ መሆናቸውን ከማስታወቁ ውጪ ስማቸውን ይፋ ከማድረግ ተቆጥቧል። በአደን ክፍል ውስጥ የተከለከለ አበረታች መድኃኒት ተገኝቷል ሲሉ የመገናኛ ብዙሃንም ዘግበዋል። በዚህ ጉዳይ ላይ የስፔን ፖሊስ የሰጠው ማረጋገጫ የለም። በሳባዴል ከተማ በሚገኝ ሆቴል ውስጥ በርካታ አትሌቶች የሩጫ ልምምድ ለማድረግ ከዓለም ዙሪያ ተሰባስበው ነበር። የዓለም የጸረ አበረታች መድኃኒት ድርጅትና የዓለም አቀፉ አትሌቲክስ ፌዴሬሽን IAAF ሐኪሞች በሆቴል ውስጥ የነበሩትን አትሌቶች የደም ናሙና መውሰዳቸውን ከስፔን ፖሊስ ተረድተናል።
The blood test is from YAF, the medicals of the international.
የደም ናሙናው በዓለም አቀፉ አትሌቲክስ ፌዴሬሽን IAAF የተወሰደ ነው። የIAAF ሐኪሞች የ27 ወይም 28 አትሌቶችን የደም ናሙና ወስደዋል።
የምርመራው ውጤት እስካሁን አልታወቀም። ሆኖም የዓለም አቀፍ አትሌቲክስ ፌዴሬሽን IAAF የጀማ አደንን መታሰር አስመልክቶ ባወጣው መግለጫ እንዲህ ብሏል።
የርቀት ሩጫ አሰልጣኝ ጀማ አደን እስራት ከ2005 ዓ.ም ጀምሮ የተካሄደ ምርመራ ውጤት ነው። ከፖሊስ ዓለም አቀፍ ኅብረት ወይም ከኢንተርፖልና የስፔን ባለሥልጣናትና የስፔን ብሔራዊ ጸረ አበረታች መድኃኒት ቢሮ ጋር በመተባበር ለዓመታት ያደረግነው ክትትል ነው።
IAAF በመግለጫው አክሎም ንጹሕ አትሌቶችን ለመከላከል በሙሉ አቅሙ እንደሚሠራና እርምጃ እንደሚወስድ፣ በተለይ ጎበዝ አትሌቶች የተከለከሉ መድኃኒቶችን እንዲጠቀሙ የሚያማልሉ አሰልጣኞች ና ግለሰቦችን ለማስቆም በትብብር እንደሚሰራ ገልጿል። የጀማ አደን እስራት በአትሌቶቹ ላይ ክስ ወይም ውንጀላ አይደለም። የደም ምርመራውና ከጀማ አደን የሚገኘው የፖሊስ ምርመራ ውጤት ግን ወደፊት የሚያሳውቀው ይሆናል።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ጣው ዘገባችን ወደ መቀሌ እንሻገራለን። የኢትዮጵያ ኤሌክትሪክ አገልግሎት በቅርቡ በትግራይ ክልል በኤሌክትሪክ ምክንያት በሰዎች ሕይወት ላይ በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ቤተሰቦቻቸውን ላጡት ወገኖች ካሳ እንደሚከፍል ዛሬ አስታውቋል። ተቋሙ ተመሳሳይ አደጋዎች እንዳይከሰቱ የመከላከል ስራ በመስራት እንደሚገልጽም ተናግሯል። ግርማይ ገብሩ በአደጋው ምክንያት ቤተሰቦቻቸውን ያጡ ነዋሪዎችንና የሚመለከተውን የመንግስት አካል አነጋግሮ የሚከተለውን ዘገባ ልኳል።
በትግራይ ክልል ክልተውላዕሉ ወረዳ ጣቢያ ልምዓት ቁሸት አዋልዖ ቀደም ሲል የኤሌክትሪክ ቋሚ በመውደቁ ምክንያት በተፈጠረው አደጋ አራት ሰዎች ለህልፈት ተዳርጓል። በቅርቡ ደግሞ በውቅሮ ክልተው ላዕሎ የኤሌክትሪክ ገመድ ተበጥሶ በአንድ ከኮንቴነር የተሰራ ሱቅ ላይ በመውደቁ ምክንያት ከዝናብ ተጠልለው የነበሩ 8 ሰዎች ሕይወታቸውን አጥተዋል። በሁለቱም አካባቢዎች በተከሰቱ አደጋዎች ምክንያት ሌሎች በርካታ ሰዎች የአካል ጉዳት ደርሶባቸዋል። በውቅሮ ከተማ ባለቤቱን ያጣው አቶ ከበደ በላይ በአደጋው ምክንያት የተጎዳውን የ8 ወር ሕፃን ልጁን ለማሳከም መቀለ ከተማ ውስጥ በሚገኘው አይደር ሆስፒታል መጥቶ አግኝቸው ስለ ሁኔታው ጠየቅኩት።
ወዝ ሁኔታት አውቀዩ ካጥሙ አውዝማቱ ሸሞንታዩ አዝማቱን ባልት ቤተያ
ወደ ሁኔታው ውቅሮ ውስጥ ነው ያጋጠመው። የሞቱት 8 ሰዎች ናቸው። እኔ ባለቤቴን ነው ያጣሁት። እዚሁ ህክምና ውስጥ ያለውም ልጄ ነው። ከእናቱ ጀርባ ላይ ከሞት የተረፈ ህፃን ነው። ከዝናብ ለመጠለል ወደ ኮንቴነሩ ተጠግተው ነበር። የኤሌክትሪኩ ገመድ ተበጥሶ ከወደቀ በኋላ ተጠግተው የነበሩ ሰዎች ናቸው የተጎዱት። ባለቤቴም የመዝጊያውን እጀታ ይዛ ከሱቁ ለመውጣት ስትሞክር ነበር ህይወቷን ያጣችው።
በኢትዮጵያ የኤሌክትሪክ አገልግሎት የህዝብ ግንኙነት የበላይ ኃላፊ አቶ ገብረስ ጋብሄር ታፈረ አደጋውን የፈጠሩት 3 መንስኤዎችን ይጠቅሳሉ።
አንዱ የመካከለኛ መሰረጫ መስመሩ ያረጀና ለረጅም ዓመታት አገልግሎት የሰጠ ስለሆነ በዚህም ተገቢ የሆነ ጥገናና የመልሶ ግንባታ ስራዎች በየጊዜው ባለመከናወናቸው ናቸው ያው መስመር ተበጥሶ በመውደቅ የተፈጠረ ነው። ሌላ ለችግሮቹ ወይም ደግሞ አደጋ እንዲደርስ በተለይ በሰው ህይወት አደጋ እንዲደርስ ምክንያት የሆነው መስመሮቹ ስር የሚገነቡ ሱቆች፣ ኮንቴነሮች የመሳሰሉ ነገሮችን በመገንባታቸው እና በመኖራቸው ነው አንዱ ምክንያት። በ3ኛ ደረጃ የመካከለኛ መስመሩ ተበጥሶ በሚወድቁበት ወቅት ሲበጠስ መከፋፈያ ጣቢያው ቶሎ መመለስ ነበረበት እና ባለመመለሱ ምክንያትም ያው አደጋ የከፋ እንዲሆን አድርጎታል።
የኢትዮጵያ ኤሌክትሪክ አገልግሎት በደረሰው አደጋ ጥልቅ ሐዘን እንደተሰማው በመግለጽ ተቋሙ ለተጎጂ የቤተሰብ አባላት ካሳ እንደሚከፍል አስታውቋል።
በደረሰው አደጋ ተቋሙ ጥልቅ የሆነ ሐዘን ተሰምቶታል። በዚህም ለሟች ቤተሰቦችና ወገኖቻቸው እግዚአብሔር መጽናናት እንዲሰጣቸው ምኞታችን ነው የምንገልጸው። እግዚአብሔር ያጽናናቸው። ሌላ ምናልባት ከዚህ ጋር ተያይዞ የካሳ ጉዳይ በተቋሙ አሰራር መሰረት በንብረትም ሆነ በሰው ሕይወት ያው ካሳ የምንከፍልበት ሁኔታ አለ። ስለዚህ በዛ በተቋሙ አሰራር መሰረት የሚስተናገዱ መሆኑንም ለመግለጽ እፈልጋለሁ። አመሰግናለሁ።
የኢትዮጵያ ኤሌክትሪክ አገልግሎት አደጋን ብቻ መከላከል ሳይሆን ህብረተሰቡን በጥራት ለማገልገል የረጅም ጊዜ እቅድ ይዞ እየሰራ እንደሚገኝ የጠቀሱት አቶ ገብረዝጋብሔር ተመሳሳይ አደጋዎች እንዳይከሰቱ የቅድመ መከላከል ስራ እየተሰራ እንዳለ ይናገራሉ።
በምንሰጠው አጠቃላይ አገልግሎት ጥራት ያለው አስተማማኝና ደንበኛን የሚያረካ ለማድረግ ተቋም ከፍተኛ በጀት ተይዞ ሰፋፊ ስራዎች እየተሰሩበት ያለው ሁኔታ ነው ያለው። አሁን ያለው ደረጃው ያልጠበቀ ከአቅም በላይ ጭን ያለና ያረጁ መስመሮችን በአዲስ መልክ አቅማቸው በማሳደግና የመስፋፋት ስራ ይሰራል። አዲስ አበባም ሌሎች ዋና ዋና ከተሞችም ጀምሮ ወደ ተግባር የተገባበት ሁኔታ አለ። በሌሎችም እንዲሁ የሚቀጥል ነው የሚሆነው። ይሄ ቀጣይነት ወይም ደግሞ ረዥም ጊዜ ብለን እንድንወስደው የምንችለው እቅድ ነው። አሁን ወደ ተግባር የተገባበት ሁኔታ አለ። ከዚህ ከአጭር ጊዜ እንደነዚህ አይነት አደጋዎች ደግሞ እንዳይፈጠር ምንድን ነው እየተደረገ ያለው የሚለውን መስመሮቻችን በአጠቃላይ የቅድመ ፍተሻ ስራዎችን መስራትና የቅድመ ጥገና ስራዎችን የማከናወን ስራ ነው በዋናነት በተቋሙ ሊሰራ የሚገባ። አደጋ ከመድረሱ በፊት የረገቡ ሰዎች ካሉ፣ የዘመመ ፖሎች ካሉ፣ በደንብ ጠቆ ያልታሰሩ መገጣጠሚያ መገናኛ ቦታዎቹ ካሉ አቅማቸው የማሳደግ የመፈተሽ እና የመጠገን ስራዎች ይኖራሉ። ይሄ በአጭር ጊዜ የሚከናወን የቅድመ መከላከል ስራዎች ነው የሚሆኑት። በሌላ መልኩ ተጠቅቶ ያደጉ ዛፎች ካሉ ዛፎቹ የመቁረጥና ከመስተዳደር አካላት በተለይ ከመዘጋጃ ቤትና ሌሎች የሚመለከታቸው አካላት ጋር በመሆን የወሰን ማስከበር ስራ በተለይ የማሰራጫ መስመር የምንለው መካከለኛ አቅም ያለ መሰራጫ መስመር በግራም በቀኝም 2.5 2.5 በአጠቃላይ 5 ሜትር የሚሆን ነጻ መሆን ሲኖርበት እነሱን የማስነሳት ወይም ደግሞ በፕላን ደረጃ የእኛ የሚያልፍበት መስመር መነሳት ካለበት የማዘዋወሪያ ስራ መዘጋጃ ቤቱ ከዚህ አንስታችሁ እዚህ አድርጉልኝ ካለ በማስተር ፕላን መሰረት መሄድ ስላለብን እንደነዚ አይነት ነገሮችን የሚሰሩ ነው የሚሆኑት።
አደጋ በደረሰበት የውቅሮ ክልተው ላዕሎ አካባቢ በኤሌክትሪክ መስመሮችና መቆጣጠሪያዎች ለሚታዩ ተደጋጋሚ ብልሽቶች የአካባቢ ማህበረሰብ ጥቆማዎችን ሲሰጥ መቆየቱ አስተያየት የሰጡት ነዋሪዎች ተናግረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። ሄኖክ ቀጣዩ
ፌስቡክ ላይ ደግሞ አው በቀጥታ አት ቪኦኤ አማሪክ ላይ ዝግጅቶቻችንን ተከታተሉ፣ አስተያየቶቻችሁን ስጡን። አሁን የሙዚቃ ሰዓት ነው። የጋቢና ቪኦኤ ዲጄ ፋትሱ
ዛሬ አዘጋጁላችሁ ሙዚቃ እንግዲህ የዲና አንተነህ ሙዚቃ ነው። ናማ ይሰኛል። በጣም የተወደደ ሙዚቃ ነው። እሱን ጋብዛለን።
የዳዳብ የስደተኞች ካምፕ መዘጋቱ ቁጥራቸው አናሳ የሆነ ማለትም የኢትዮጵያ፣ የሱዳን፣ የኤርትራ፣ የብሩንዲና የሌሎች ሀገራት ስደተኞች እንደሚያሳስባቸውና ሕይወታቸውን አደጋ ላይ እንደሚጥለው ተናገሩ። አንዲት ለሰባት ዓመት በዳዳብ የኖረች ኢትዮጵያዊት ወጣት ለሶማሊያ ስደተኞች ወደ ትውልድ ሀገራቸው የሚመለሱበት መንገድ ሲመቻች ለእኛ ወደ አገሮቻችን ተመልሰን መኖር ለማንችል የሌሎች አገር ስደተኞች ምንም መፍትሄ እየተፈለገልን አይደለም ስትል ለአሜሪካ ድምጽ አስተያየቷን ሰጥታለች። ኬንያ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ቢሮ ቅርንጫፍ ቃል አቀባይ ዱክ ምችዋቻን ስለ ጉዳዩ ተጠይቀው ድርጅታቸው ለጉዳዩ መፍትሄ ለመስጠት ከሚመለከታቸው አካላት ማለትም ከኬንያ መንግስታት እንዲሁም ከሌሎች አገር ድርጅቶች ጋር በመስራት ላይ መሆኑን ገልጸዋል። በሌላ በኩል የኬንያ መንግስት የስደተኞችን ጉዳይ የሚከታተል አዲስ መዋቅር እንደጀመረም እየተነገረ ነው። ገልሞ ዳዊት ከናይሮቢ ዝርዝሩን አድርሶናል።
ዩኤንኤችሲአር እንደተቀበለው እና ሶማሌዎቹን ወደ ሀገራቸው በሚያስፈልጋቸውን ሁኔታ አመቻችተውላቸው ወደ ሀገራቸው እንዲመለሱ እንደሚሆኑ ነው። ስለ ማይኖሪቲ ምንም የተባለ ነገር የለም። ሁሉም ያሳሰበው ደግሞ ይሄ ነው። ሌላው ከሶማሌ ውጭ ያለውን ምንድን ነው የምናደርገው? በጣም ጭንቀት ላይ ነው። የኢትዮጵያ ስደተኞችም ብቻ ሳይሆን ሌሎችም እነዚህ ማይኖሪቲ የሚባሉት በተለይ ሱዳን፣ ኮንጎሊ ኢትዮጵያውያን፣ ሶማሌ ኢትዮጵያ ምናምን ማስናዝ ብቻ ብዙ ሰው ነው። በጣም ጭንቀት ውስጥ ነው ያለው ሁሉም። ምንድን ነው የኛ ዕጣ ፈንታ? እንዴት ነው የምንሆነው? ምን ሊያደርጉን ነው የሚል ነገር በጣም አሳስቦናል የሚለው ነገር እና ተጠይቀውም ምንም የሰጡት ምላሽ የለም።
የሰማችኋት አንዲት ደዳብ ካምፕ በስደተኝነት የምትኖር ስሟ እንዳይገለጽ የጠየቀች ኢትዮጵያዊት የሰጠችውን አስተያየት ነው።
ለሰባት አመታት በደዳብ መኖሯን የተናገረችው ወጣት በግንቦት ወር መጀመሪያ የተነገረው የካምፑ መዘጋት ውሳኔ ቁጥራቸው አናሳ የሆኑ የኢትዮጵያ፣ የኤርትራ፣ የብሩንዲ ስደተኞች ድል በይፋ ስላልተነገረ በጭንቀት ላይ መሆናቸውን አበክራ ተናግራለች። የተባበሩት መንግስታት የስደተኞች ጉዳይ ቢሮ ኮሚሽነር ፊሊፖ ግራንዲ ከሳምንት በፊት ደዳብ የስደተኞች ካምፕን ጎብኝተው ቢሆኑም መጃ ስለሌለን ስደተኞች የተናገሩት ግልጽ የሆነ ውሳኔ አለመናገራቸው እያሳሰበን ነው ብላለች። ጄምስ አወክ በደዳብ የስደተኞች ካምፕ የደቡብ ሱዳን ስደተኞች ማህበረሰብ መሪ ናቸው።
Yeah, we have a lot of problem that can happen to us. That question I have it to the High Commissioner for
አሁን ችግር ሊያገኘን ይችላል ያለንን ጥያቄ ለተባበሩት መንግስታት የስደተኞች ጉዳይ ኃላፊ ባለፈው አቅርበን ነበር። ስደተኞችን ወደ ሀገራቸው መመለሱ ውሳኔ ለሁሉም ስደተኛ ነው አሉን። እናንተ ቁጥራችሁ አነስተኛ የሆናችሁ የሌላ ሀገር ስደተኞች ግን ሁሉን ነገር ከለየም በኋላ ውሳኔያችንን እናሳውቃችኋለን ብቻ ነው ያሉን። እስካሁን ያለንን ጥያቄያችንን የመለሰልን ሰው ወይም ወደ ሀገራችን እንደሚመለሱን አሊያም ወደ ካኩማ እንደሚያዛውሩን ምንም የታወቀ ነገር የለም።
ትላንት ለ15ኛ ጊዜ በዓለም አቀፍ ደረጃ ታስቦ የዋለው የዓለም አቀፍ የስደተኞች ቀንን በማስመልከት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኬንያ ቅርንጫፍ በናይሮቢ ከስደተኞች ማህበረሰብ ጋር ያከበረ ሲሆን በኬንያ የድርጅቱ ቃል አቀባይ ዱክ ሟንቻን የደዳብ ስደተኞች የሚያነሱትን ጥያቄ አቅርበንላቸው ተከታዩን መልስ ሰጥተዋል።
Well, the return of refugees or repatriation of refugees has to be carried out voluntarily. Refugees have to decide by themselves to go.
ስደተኞቹን ወደ የሀገራቸው የመመለሱ ስራ በስደተኞች ፈቃድ ላይ የተመሰረተ መሆን አለበት። ወደ ሀገር ቤት ለመመለስ ስደተኞቹ ራሳቸው መወሰን አለባቸው። ያ ደግሞ የሚሆነው የሚመለሱበት ቦታ ሰላማዊ ሲሆን ብቻ ነው። በዳዳብ መዘጋት ስጋት የገባቸው ስደተኞች አሉ። አነስተኛ ቁጥር ያላቸው ማህበረሰቦች ናቸው። እነሱም የኬንያ መንግስት የስደተኞች ጉዳይ ቢሮ ከኬንያ መንግስት ጋር በመነጋገር ላይ ነው። ታስታውስ እንደሆነ ባለፈው ሳምንት የድርጅታችን ኮሚሽነር ኬንያን ጎብኝተው ነበር። በዚያን ጊዜ የኬንያ ፕሬዚዳንት ጋር በሶስትዮሹ ስምምነት መሰረት እንስራ ሲል ሐሳብ ቀርቦላቸው ነበር ለፕሬዚዳንቱ። ይህ ስምምነት ደግሞ ፈቃደኛ የሆኑ የሶማሊያ ስደተኞችን ወደ ሀገራቸው የሚመልሱበትን መንገድ ብቻ ነው የሚያመቻቸው። ስለዚህ ሌሎች ማህበረሰብ ምንም መፍራት የለባቸውም። ምናልባት በአንድ ሳምንት ጊዜ ውስጥ ስለወደፊቱ ሁኔታቸው የምናሳውቃቸው ነገር ይኖራል።
የሶማሊያ ስደተኞችን ወደ ሀገር የመመለሱ ስምምነት በመጪው ታህሳስ ወር የሚጠናቀቅ ሲሆን የዓለም አቀፉ የስደተኞች ጉዳይ ቢሮ አሁንም ከኬንያ መንግስት ጋር እየተወያየ መሆኑን ቃል አቀባዩ ለአሜሪካ ድምጽ ተናግረዋል። የኬንያ ሀገር ግዛት ሚኒስትርም ትላንት ባወጣው መግለጫ ታግዶ የነበረውን የኬንያ የስደተኞች ጉዳይ ቢሮን ስራ የሚረከብ አዲስ ሴክሬታሪያት መሰየሙን ይፋ አድርጓል። የኬንያ ሀገር ግዛት ሚኒስትር ካቢኔ ጆሴፊን ካይሴሪ በመግለጫቸው በስደተኞች አያያዝ ኬንያ አዲስ አዋጅ እያዘጋጀች መሆኑን ጨምረው አሳውቋል። እንደ ሚኒስትሩ መግለጫ በኬንያ ከ600,000 በላይ ስደተኞች የሚገኙ ሲሆኑ ከነዚህ ከ300,000 በላይ የሚሆኑት በደዳብ ስደተኞች ካምፕ የሚኖሩ ናቸው። የዓለም አቀፉ የስደተኞች ጉዳይ ቢሮ አሃዝ እንደሚያሳየው እንዲዘጋ በተወሰነው ደዳብ የስደተኞች ካምፕ ከ17,000 በላይ ኢትዮጵያውያን ተጠልለው ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, Guanta! Guanta!
ለማቀፉ ህብረተሰብ አብዛኛውን ትኩረቱን በሶሪያ ላይ ማድረጉ ኢትዮጵያን በመሳሰሉ ሀገራት የጎረቤት ሀገር ስደተኞች ላይ ተጽዕኖ ማሳደሩን የተባበሩት መንግስታት ድርጅት አንድ ቃል አቀባይ ተናገሩ። የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ እንደተናገሩት ሀገሪቱ ከ700,000 በላይ ስደተኞችን በተለያዩ ካምፖች እያስተናገደች ነው። አቶ ክሱትን በስልክ ያነጋገራቸው እስክንድር ፍሬው ነው።
በጣም አሻቅበው ነበር ነው። ወደኛ ሲመጣ ከ2015 እና 2014 ስናወዳድር 2014 በጣም የበለጠ ስደተኞች በእርግጠኛ ቁጥር ጄላይ ባይኖር ብዛት ያላቸው ስደተኞች ደርሰዋል። ይሄም የደቡብ ሱዳን ግጭት የተቀሰቀሰበት ወቅት ስለነበረ እንደምታስታውሰው ዲሴምበር 2013 ደረጃ አቆጣጠር መጨረሻ ላይ ነው ግጭት የተከሰተው እና አብዛኞቹ የመጡት በ2014 እና በተወሰነትም የ2015 ነበረ። ስለዚህ ከ2014 ሲወዳደር 2015 በጣም ብዙ ቁጥር የመጣበት ነው ብሎ ማለት አይቻልም። ነገር ግን ዞሮ ዞሮ ግን ኢትዮጵያ አሁንም በከፍተኛ የስደተኛ ቁጥር በማስተናገድ ለተከታታይ 2-3 አመታት በአፍሪካ አንደኛ በዓለም ደግሞ በአምስተኛ ደረጃ የምትገኝበት ሁኔታ ነው ጽሁፉ የሚያሳየው።
ስንት ነው በአጠቃላይ አሁን ኢትዮጵያ የምታስተናግዳቸው ስደተኞች? ከየትኞቹ ሀገራት የመጡ ናቸው?
ኢትዮጵያ አሁን እስከ አለፈው እንደሮኞች አቆጣጠር ነይ 30 ድረስ
ግንቦት 30 ድረስ
ግንቦት 30 ብለው እዛ ድረስ 738,000 ስደተኞች አስተናግዳለች። እነዚህ በብዛት ያላቸው ከአራት ሀገሮ የመጡ ስደተኞች ናቸው። በተለይ አብዛኛውን ቁጥር የያዙት እነዚህም ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራና ከሱዳን የመጡት ናቸው። በዛው ቅደም ተከተል በቁጥሩ እየመሩት ያሉት በተለይ የደቡብ ሱዳን ከወደ 40% የሚጠጋውን ቁጥር የያዘው የደቡብ ሱዳን ስደተኞች ናቸው። ቀጥሎ ያሉት ሶማሊያውያን ናቸው። ከዛም ኤርትራውያን እንደዛ እያለ ይሄዳል።
አቶ ክሱት እንግዲህ ዛሬ የስደተኞች ቀን በኢትዮጵያ ተከብሯል። በአሶሳ ነው የተከበረው እንደሚገባኝ። ለምንድን ነው ያ ቦታ የተመረጠው?
አሶሳ ውስጥ አራት የስደተኛ ካምፖች አሉን። ከነዚህ ውስጥ አራተኛውና በቅርብ ጊዜ አምና መጨረሻ ላይ የተመሰረተው ጾሬ የሚባል ካምፕ አለ። ጾሬ ካምፕ ለአሶሳም ለኢትዮጵያም የመጨረሻ አዲስ የሚባል ካምፕ ነው። ስለዚህ አዲስ ካምፕ ሁልጊዜ መመስረት በጣም ኤክስፔንሲቭ ነው፣ ውድ ነው። ብዙ ምንድን ነው አገልግሎቶች መሟላት አለባቸው። የትምህርት፣ የውሃ፣ የጤና እና የመሳሰሉት መሟላት አለባቸው። አሁን ግን አብዛኛው በሪሶርስ ምክንያት አብዛኞቹ አገልግሎቶች በጊዜያዊነት በኢመርጀንሲ ደረጃ ነው ያሉት። ስለዚህ ረጂዎቻችን በተለይ ሄደው እንዲያዩዋቸው ነው የፈለግ ነው። ስለዚህ የመጀመሪያ የሚያደርግ ነው እዛ እንደደረሱ በየስደተኛ ቤቶች እየሄዱ እንዲያዩ፣ እንዲያነጋግሩ። ከዛም በጊዜያዊነት የተመሰረቱት የትምህርት፣ የጤና እና የመሳሰሉት አገልግሎቶችን እየሄዱ ምን ደረጃ ላይ እንዳሉ እንዲያዩት ነው ያደረግነው።
ከየት የመጡ ናቸው አቶ ክሱት? አብዛኛዎቹ አሁን የጠቀሱት አዲሱ ካምፕ ውስጥ የሚስተናገዱት
ከደቡብ ሱዳንና ከሱዳን የመጡት ናቸው። ወደ 60% የሚሆኑት የደቡብ ሱዳን ስደተኞች ናቸው። ቀሪዎቹ ደግሞ የሱዳን ብሉ ናይል የመጡ ስደተኞች ናቸው።
እዚህ ላይ አቶ ክሱት የዓለም የስደተኞች ቀን አስመልክቶ ከጀኔቫ የወጣው መግለጫ እንደሚለው ከዓለም ስደተኞች ግማሹ ወይም 50% የሚሆኑት ከሶስት ሀገራት ብቻ ማለትም ከሶሪያ፣ አፍጋኒስታንና ሶማሊያ የተሰደዱ ናቸው ይላል። ኢትዮጵያ እንግዲህ የሶማሊያ ጎረቤት ሀገር እንደመሆኗ ምንድን ነው የሶማሊያ ስደተኞች መብዛት በኢትዮጵያ ላይ እያሳደረ ያለው ጫና?
የሶማሌ ስደተኞች አሁን የሶማሌ ስደተኞች መጠለያ ወደ 8 ስደተኛ መጠለያ ካምፖች አሉን። ከነሱ ውስጥ በኢትዮጵያ ውስጥ በእድሜው አንደኛ የሆኑ እንደ ፈረንጆች አቆጣጠር በ1991 የተመሰረተው ክብሪ በያ የሚባል ካምፕ አለ። ይሄ ካምፕ እንግዲህ ወደ 25 ሆነው ማለት ነው። ስለዚህ ረዥም ጊዜ ከመኖራቸው የተነሳ ብዙዎቹ እዚሁ ካምፕ ተወልደው እዚሁ ካምፕም ተደረው የወለዱ ስደተኞች ሁሉ አሉ። ይህን ምን ለማሳየት ፈልጌ ነው? ስደተኝነት ጊዜያዊ ነው ነበረ የሚባለው። ፈርዛት ማተር ዩኤንኤችሲአርን ሲቋቋም ለ3 ነበረ ከሁለተኛ ዓለም ጦርነት ምክንያት የተፈናቀሉ አውሮፓውያንን መልሶ በቃ ዘግቶ ይመለሳል ፕሮጀክት ነው ተብሎ ነበር የተቋቋመው። ነገር ግን ዩኤንኤችሲአርም 60 ደፍኗል። እነዚህ ስደተኞችም እዚሁ ሁለተኛ ትውልድ እያዩ ነው ያሉት። ስለዚህ መጀመሪያ ለእነሱ ትልቅ ኪሳራ ነው። ብዙ የሚያመርቱበት ብዙ የሚሰሩበት እድሜያቸውን ስደተኛ ካምፕ ላይ ያውም ብዙ ነገር ያልተሟላበት ካምፕ ላይ ማሳለፋቸው አንድ ችግር ነው። ወጣቶቹ ህጻናቶቹም ኤሌመንተሪ ትምህርት እንደምንም ያገኛሉ። ከዛ በላይ ያለው ግን ባለን ሪሶርስ የሚወሰን ስለሆነ በቂ ትምህርት ያገኛሉ ብለህ አታስበውም። ስለዚህ ነገ የነገ ሶማሊያ ገንቢ የሆነ ትውልድ ስደተኛ ካምፕ ላይ ጊዜው እንደዚህ የሚያሳልፍ ከሆነ ለሶማሊያም አጠቃላይ ለሳብሪጅኑም ጥሩ አይሆንም። ሳሬ አምሳል
ዛሬው የጋቢና ጉዟችን በዚህ ተጠናቋል። ሄኖክ
በፌስቡክ ደግሞ አስተያየቶቻችሁን አድርሱን። @ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። #ጋቢናቪኦኤን በመጠቀም በትዊተር ማስተያየቶቻችሁ ይድረሱ።
ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ዲጄ ደግሞ ዲጄ ፋቱ ጋር በመሆን
ይሄን ዘፈን የመረጠው ለኔ ነው። ጉዟችን የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
ነገ ጉዞ እንገናኝ።